ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ 13 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ረቡዕ 13 ቀን 1471 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በማከታተልም የተለያዩ ወቅታዊ ጽሑፎችን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
አማራና ኦርቶዶክስን ለማጥፋት ቆርጦ የተነሳው ገዳዩ ቡድን ዛሬም በጥፋትና በሴራ ውስጥ ተደብቆ ቅዱስ ቤተክርስቲያንን ብሎም ምእመናንን ያሳደደ ይገኛል። አማራና ሃይማኖትን ለማጥፋት ቆርጦ ለተነሳ ገዳይ ቡድን የሃይማኖት አባቶች ስለሰላም እየሰበኩ ዛሬም ህዝቡን ሁለተኛ እየከደሉት ነው። ቅዱስ ቤተክርስቲያንን የሚያቃጥለው ፋሽስቱ አረመኔ ኮሎኔል አብይ አህመድ አገዛዝ በአባቶች ዘንድ ዝምታን ስላገኘ እንደ ድጋፍ እየቆጠረው ወንጀሉን እየገፋበት ነው። ይህ አረመኔ ስርዓት ኦርቶዶክስ ክርስቲያንን ለማጥፋት ሰለቸኝ ደከመኝ ሳይል እየሰራ ነው። ይህን ጉዳይ በይሉታ ተይዞ እንጂ አንድ የፕሮቴስታንት እምነት ተከታዮች የኦርቶዶክስ እምነት መጥፋት እየደገፉት ይገኛል። ኦርቶዶክስ ምን አደረገች? ዳን ስለመገበች ነው። እምነት ሳትለይ የኔቢጤ ታቅፋ ስለያዘች ነው። እንዳቃጠላቸዋት እናንተም ተቃጠላላችሁ የሚል ወጥ የሆነ አቋም በመመናሉ ላይ ሊወሰን እንደሚገባውም መልእክት ተላልፏል። የአማራ ፋኖ በወሎ እዝ ኮማንድ ተመሰረተ። ባሳለፍነው ሳምንት ወሎ ውስጥ በሚገኙ የፋኖ ብርጌድና ክፍለ ጦር አመራሮች መካከል በተደረገ ስብሰባ አንድ የወሎ እዝ ለመመስረት ስምምነት ላይ ተደርሷል። በዚህም ስብሰባ ላይ አዲስ ለተቋቋመው የአማራ ፋኖ በወሎ እዝ አመራሮች ምርጫ ተካሂዷል። አማራ ፋኖ በወሎ እዝ ከሁሉም በተወጣጡ ተወካዮች በአብላጫ ድምጽ ተመርጠዋል። ዋና አዛዥ ኮሎኔል ፈንታውን ሟባ፣ ምክትል አዛዥ ዋርከው ምሪወዳጅ፣ አስተዳደር አለምነህ መብራቱና ሎጂስቲክ ኮሎኔል ሞገስ ብርሃኔ እንዲሁም ፖለቲካ ዘርፍ ሻፊ ሀብታሙ ሌሎችም በዚሁ እዝ የሚዋቀሩ ይሆናልም ተብሏል። ዛሬ ለሊት ኦነግ መከላከያ በደራ ሳላይሽ ከተማን ለቆ ሲወጣ የኦነግ ሥራዊት ወደ ሳላይሽ ከተማ በመግባት ከሳላይሽ ማርያም ቤተክርስቲያን 5 ዲያቆናትን ያገተ ሲሆን ከማካፍታ ጎራንዳ ደግሞ የቀንድ ከብቶችን ነርቶ ወስዷል ሲሉ ነዋሪዎች ገለጹ። አሁን በርካታ ሰዎችንና ንብረቶችን ይዘው ፍንድቅ ብየ የሚባል ቦታ የደረሱ ሲሆን በአንጻሩ የብልጽግና ሥራዊት በ10 ኪሎ ሜትር ርቀት ላይ ጉንደ መስቀል ከተማ ላይ ይገኛል። በጽግና ማለት የኦነግ 4 ኪሎ ቅርንጫፍ ነው ሲባል በመክንያት ነው። ሁሉም ኦነጎች በውጭ የተጣሉ መስለው ለሴራ ፖለቲካ ቢተውኑም በውስጥ ግን አንድ መሆናቸውንም በግልጽ አሳይተዋል። ግባቸው አማራን እንደ ነገድ አጥፍተው መሬቱን መውሰድና አዲስ ሀገር መመስረት የሚል ቅዠት ነው። ይህን ተረድቶ አማራ የ4 ኪሎን የጫካውንም ኦነግ ማሰብደድ ለነገ የማይባል የዕለት ተግባሩ ሊሆን እንደሚገባውም ተገልጿል። የአማራ ትግል በወዳደር ሰዎች እንዳይቀዘቀዝ ፋኖ በተጠንቀቅ ሊቆም እንደሚገባው ተገለጸ። በአማራ ዘ የነጻነት ትግል ውስጥ የነጻነት ትርጉሙ የማይገባቸው አንዳንድ ባንዳዎች ታሪካዊ ስህተት ሲሰሩ ይስተዋላል። ይህ ስህተት በአማራ የህዝብ ትግል ላይም ምንም የሚያመጣው አይኖርም። ዛሬ የዚገም ወረዳ አንዲት ቀበሌ ነዋሪ የሆኑ ሶስት ሰዎች ባነር አሰርተው አጀንዳ ሊሰጡ ሞክረዋል። አንድ የአማራ ማህበራዊ ሚዲያ ተጠቃሚ አጀንዳ ያደረግ እንዳይሞከር ያደረገ ካለ እኩል ጥላታችን ነው። ባነሩ ሲፈልጉ ፈሳሽ ያጠቀውን ጣራቸውን ያድሱበት፣ ከፈለጉ ደግሞ አንጥፈው ይተኙበት። እነዚህን ጠባብ ቡድኖች ግን የምንይዝበት ቀን ሩቅ አይሆንም ብለዋል። አዲስ አበባን የመጠቀለሉ ሂደት ተጠናክሮ ቀጥሏል። ከማዕከላዊ እስከ ወረዳ ባሉ እያንዳንዱ መስሪያ ቤት የዳይሬክቶሬት የቡድን መሪ የሥራ መደቦች የአንድ ብሔር ድርሻ ከ40% እንዳይበልጥ በመመሪያ ተወስኗል። ስለዚህ በእያንዳንዱ መስሪያ ቤት ያለ አማራ በመንሹ 30% ያሉ ይነቀላል ወይም ይወገዳል ማለት ነው። ይህ አሰራር በሂደት ወደ ሁሉም ሰራተኛ እንደሚወርድ አቅጣጫ ተቀምጧል። ስለዚህ 30% የአማራ ሲቪል ሰርቫንት ከአዲስ አበባ በሂደት ላይ ይነቀላል። እያንዳንዱ የመንግስት ሰራተኛ ፈተና ተፈትኖ ቡድን መሪና ዳይሬክቶሬት የማለፊያ ነጥብ 60% ሲደረግ ለሌላው ሰራተኛ የማለፊያ ነጥብ 50% ነው። ፈተናው ለኦሮሞዎች በኦሮሞኛ የሚዘጋጅ ሲሆን ሌላኛው በአማርኛና በሌሎች ይሰጣል። ለአዲስ አበባ የመንግስት ሰራተኝነት ተለይተው በኦሮሞኛ የሚፈተኑት ፈተና ምን አይነት ፈተና ሊሆን እንደሚችል መገመት ቀላል ነው። በኦሮሞኛ የሚፈተኑት በሙሉ እንዲያልፉ ይደረግና በአማርኛ የሚፈተኑት ብዙዎች ይወድቁ ይሆናል። ከዚያ በኦሮሞኛ ከተፈተኑት ያለፉትን በአማርኛ ከተፈተኑት ያለፉት አንድ ላይ ያደርጉና ለምደባ ይቀርባሉ። በመጨረሻም እነዚህ አካላት ተቀላላ የአዲስ አበባን ከተማ አስተዳደር ወደ ፊንፊኔና ወደ ኦሮሞ ለመጠቅለል ሙሉ በሙሉ ሲቪል ሰርቫንቱን የኦሮሞኛ ተናጋሪ ለማድረግ አቅደው እየሰሩ ወደ ተግባር ገብተው አሁን ፍጻሜ ላይ ደርሰዋል። ከጎጃም እዝ ፋኖ የተሰጠ መግለጫ። እንደሚታወቀው የአማራ ዝብ በፋሽስታዊው አገዛዝ ሁሉን አቀፍ ጭፍጨፋ ዘር ማጥፋት እየተካሄደበት ነው። የሉና አደጋ የተደቀነበት የአማራ ዝብ ተፈጥሯዊ የሆነውን ራስን መከላከልና የመኖር መብቱን ለማስከበር ተደራጅቶ የአገዛዙን አከርካሪ በመስበር ትግሉን እያቀጣጠለውና አላማውን ለማሳካት በመገስገስ ላይ ነው። የጎጃም ህዝብ ከመሰረታው ጀምሮ እስካሁን እያደረገ ባለው እንቅስቃሴ አመርቂ ውጤቶችን አስመዝግቧል። የጎጃም ፋኖ ከአገዛዙ ዙፋን ጠባቂ ሰራዊት እየማረከ ከነፍስ ወከፍ እስከ ቡድን መሳሪያ ታጥቋል። የክላሽንኮቭ ቅጥረት የነበረበት ፋኖ አሁን ላይ የስናይፐር፣ የመትረጊስ፣ የድሽቃ፣ ሞርተርና ዙ23 ባለቤት ሆኗል። ይህ የሆነው ደግሞ የዞትር የሎጂስቲክ አቅራቢያችን ከሆነው የአገዛዙ ጨፍጫፊ ኃይል መሆኑን ታውቆ ያደረ ሀቅ ነው። አማራ እንዲጠፋ የታቀደበት በድኑ እንኳን እንዲሰደድ የተሰረበት ህዝብ በመሆኑ ለትግሉ ከሊቅ እስከ ደቂቅ በቁርጠኝነት ተነስተዋል። የፋሽስት አገዛዝ በአማራው አንገት ላይ ያስገባውን የወፍጮ ድንጋይ በአማራ ብርቅዬ የቁርጥ ቀን ልጆች ብርቱ ትግል እያወላለቀ ነው። በፍርድ ከሄደችው በቅሎዬ ያለ ፍርድ የሄደው የጭብጦዬ እንዲል ብሂሉ የአማራ ህዝብ ለርትዕትና ፍትህ የሚታገል የመለኮትን አኗኗር የሚተረጉም የጥበብ ባህርና የትንቢት ጥልቀት የተነተነ እይታው በንስር አምሳል የተሰየመ ቤት ከመስራት በላይ ሀገረ መንግስት መገንባት የሚቀለው ህዝብ ነው። ከልቡ ለሚወደው ህዝብ ነፍጡን ተርተው እናትና አባቱን ልጅና ሚስቱን ትቶ እንደ መክሊቱ ወደ ትግል ያልገባ ፋኖም የለም። ለአማራ ህዝብ ነጻነት ነፍሱን አስይዞ በህይወት የመኖር መብቱን በክንዱ ለማስከበር ውቅያኖስ የማይሰነጥቅ በረሃ የማያቋርጥ ተራራ የማይዋጥጥ ፋኖም የለም። ንስሐውን ከሚሰማው ምህላውን ዱአውን ከሚቀበለው አምላክ ፊት እንደሚቀርብ የዕጣን መስዋዕትነት የአማራ ህዝብ ጨፍጨፋ ልቡን የሚያነደው የአማራ ፋኖ ነው። በአሁኑ ሰዓት እንዲጠፋ ለተፈረደበት ለሉና ለሚታገለው የአማራ ህዝብ ትግል ጎን መቆም ለአማራ ህዝብ መታገል በሃይማኖት እንደ ቅድስናም እንደ ምሁርነትም የሞራል ልና ተደርጎ ይቆጠራል። ትግሉ የሉና ትግል በመሆኑ ያሁኑ የአማራ ህዝብ ትግል መሰሳትን የሚፈቅድም አይደለም። እዙ በተለያዩ ጉዳዮች ላይ ከተወያየ በኋላ በአለ አራት ነጥብ ያቋም መግለጫ ማውጥቷል። አንደኛ፣ በማወቅ ይሁን ባለማወቅ ሰሞኑን በማህበራዊ ሚዲያ ሲስተዋል የነበረው ከፋሽስት አገዛዝ ጋር የድርድር መሆነ የንግግር የሚመስሉ ሐሳብና አስተያየቶች በበርካታ የእዙ አባላትና ደጋፊዎች እንዲሁም ማህበረሰባችን ዘንድ ብጅታን ስለፈጠረ የድርድር ወይም የንግግር ጉዳዩ እዙን የማይመለከት መሆኑን በግልጽ ማሳወቅ ያስፈልጋል። የአማራ ህዝብ ከሊቅ እስከ ደቂቅ ጾታ ሳይመርጥ ለሉና ትግሉ ነፍጥ አንግቦ እየተዋጋ ነው። በዚህ የሉና ትግል ወቅት አገዛዙ ባስተማረው ስራዊት በከባድ መሳሪያ ጻናትና አዛውንቶች ተጨፍጭፈዋል። መስጊድና ቤተክርስቲያን ተቃጥለዋል። የህዝባችን ንብረት ወድሟል፣ ተዘርፏል። እንዲሁም አስተቃቂ ድርጅቶችን በህዝባችን ላይ ተፈጽሟል። እንደ ጎጃም ህዝብ የአማራ ህዝብ ማሸነፍ ብቻ ነው ምርጫው ብለን እናምናለን። ነገር ግን የፋሽስት አገዛዝ መሸነፉን አረጋግጦ ድርድር የሚፈልግ ከሆነም እንኳ የትግሉ ባለቤት ከሆነው ከመለው የአማራ ህዝብ ጎጃም፣ ጎንደር፣ ወሎና ሸዋ ከክልሉ ውጭ ካለው ህዝባችን እንዲሁም ከትግል አጋር ኢትዮጵያውያን ጋር ተመካክረን በግልጽ የምናሳውቀው እንጂ የጓዳ ቤት ድርድር የማይኖር ብቻ ሳይሆን የማይታሰብ መሆኑን በአጽንኦት እየገለጽን ትግሉ እንደ ጎጃም ሳይሆን እንደ አማራ መሆኑን ሁሉም እንዲረዳው እንፈልጋለን። ሁለተኛ ቤተ እምነቶችን ከሚያረክስ ቤተክርስቲያን ከሚያቃጥል መስጊዶችን ከሚያወድም ቄሶችን፣ ሻኮችን፣ ዲያቆናትና ደረሳዎችን፣ ህፃናትና እናቶችን ከሚደፍር አዛውንቶችን ከሚያርድ የጥላት ኃይል ጋር የተሰለፋችሁ የጸጥታም ሆነ የፖለቲካ አመራሮች ከድርጊታችሁ እንድትቆጠቡ ማሳወቃችን የሚታወቅ ነው። ይህን ማስጠንቀቂያ ተላልፋችሁ በተገኛችሁ የአማራ ጡት ነካሾችና የፍኝት ልጆች ላይ ማንኛውንም የማያዳግም እርምጃ ከዛሬ ጀምሮ እየወሰድንና በቀጣይነትም የምንወስድ መሆኑን ሊታወቅ ይገባል። ሶስተኛ፣ ለተለያዩ አካባቢዎች ምሳሌ የሆነውን የጎጃም ህዝብ ፋኖ ለማፍረስ እና የራስን ኃይል ለማደራጀት በአማራ ህዝባዊ ኃይል ፋኖ ሆነ በአማራ ህዝባዊ ግንባር ስም የምትንቀሳቀሱ ግለሰቦች ከድርጊታችሁ እንድትቆጠቡ እያሳሰብን ለትግሉ ፈርቀዳጅ ስለነበራችሁና ለከፈላችሁት ዋጋ ስለምናከብራችሁ በባለፈው መግለጫችን ለምንጠይቃችሁ ጥያቄ ምላሽ እንድትሰጡንና በአሰላለፍ አንድ ሆናችሁ በእዙ መዋቅር በመግባት እንድትታገሉልን ስንል ጥሪ ማድረጋችን የሚታወቅ ነው። ነገር ግን ጥሪያችን ተቀብሎ የተደረገ ውይይቶች ደካማ መሆናቸውንና እንደ ተቋም በቂ ውይይት ባለመደረጉ ለመጨረሻ ጊዜ በቅርብ ቀን ጥሪያችንን አክብራችሁ ተገኝታችሁ ጥያቄያችንን እንድትመልሱልን እያሳሰብን፣ ይህን ማድረግ ካልቻላችሁ በጎጃም እዝ የትዕዛዝ ሰንሰለት ውስጥ ማንኛውንም አካል እንደ ልቡ ልዩነቶችን እያሰፋ አደረጃጀት መያዝም ሆነ መንቀሳቀስ የማይቻል መሆኑን በጥብቅ እናወግዛለን። አራተኛ፣ ተሽከርካሪዎችን በተመለከተ የመኪኖች እንቅስቃሴ በመጠቀም የጨፍጫፊ ኃይል ደህንነቶችና ኦፒዎችን እያስተማራ በድሮንና በሜካናይዝድ ከሞርተር እስከ ቢኤም በከባድ መሳሪያ ጽዋንን እየጨፈጨፈ ይገኛል። በተጨማሪም በሚዲያ ቀርቦ በአደባባይ ሸቀጣ ሸቀጦች ስንዴን ጨምሮ መድኃኒቶች ወደ አማራ እንዳይገባ ትዕዛዝ ተላልፏል። በተቃራኒው ከክሰል እስከ ማርና ቅቤ ከስንዴ እስከ ጤፍ ድረስ ከፍተኛ በጀት ተመድቦ እየገዛ ሲሆን ዓላማውም ጦርነትን በማራዘም የአማራን ህዝብ በረሃብ አለንጋ እንዲገረፍና በኢኮኖሚው እንዲዳከም በመዋቅራዊ መንገድ ታቅዶበት እየተሰራ መሆኑም ታውቋል። ስለሆነም የፋሽስቱ ዙፋን ጠባቂ የሆነው ኃይል ከአካባቢው እስኪወጣ ድረስ ምንም አይነት እንቅስቃሴ እንደማይደረግ በአጽንኦት መግለጽ እንፈልጋለን። የተሽከርካሪ ባለንብረቶች በማወቅም ሆነ ባለማወቅ የዚህ እኩይ ተግባር ተሳታፊ ሆናችሁ እንዳትገኙ እያሳሰብን ይህን መመሪያ ተላልፎ በተገኘ ተሽከርካሪ ላይ ለሚወሰደው እርምጃ ኃላፊነቱን ራሱ አሽከርካሪ ወይም የተሽከርካሪው ባለቤት ይወስዳል። ከእውነት ጋር የቆመ ህዝብ ያሸንፋል። ድል ለተገፈው የአማራ ህዝብ፣ ድል ለአማራ ፋኖ ነው። በመጨረሻም አስቸኳይ መፍትሄ ሊሰጣቸው የሚገቡ አፋጣኝ መረጃዎችን እንሆ። የህልውና ትግል ማለት የጥላት ኃይል በዘር በብዙ መንገድ ስልት ነድፎ የሚያደርሰውን ጥቃት በሁሉም አውደ ስር በስር ተከታትሎ ማምከን የማክሸፍ ድምር ውጤት ነው። እንደሚታወቀው ፊት ለፊት ገጥሞ በነበልባል ፋኖ ተገርፎ እና ታጭዶ ያለቀውና የአማራን ህዝብ ፍጹም በጦር ሜዳ መቅጠም ያልቻለው የፋሽስቱ ኦሮሞማ ኃይል የተለያዩ ስልቶችን ተጠቅሞ የሉና ትግሉን ለማክሸፍ የማይፈነቅለው ጉድጓድ እንደሌለ በተጨባጭ ይታወቃል። ከዚህም ውስጥ ሙሉ በሙሉ ወደ ከባድ መሳሪያና የድሮን ጭፍጨፋ የገባ መሆኑ አንዱ ሲሆን፣ ሌላኛው ስልቱ አይሳካለትም እንጂ መጠነ ሰፊ የስም ማጥፋት ዘመቻ በማድረግ ነበልባሉን ፋኖ ከአማራ ህዝብ ለመነጠል ሳይታክት ይሰራል። በዚህም ማሳያ የሚሆን ቀደም ብለን በሐዋሳ ኢንዱስትሪ ፓርክ 153,000 ከዚህ ውስጥ ለ110,000 የተለያዩ የፋኖ ልብስ፣ 30,000 የኤርትራ ወታደር ልብስ እና 23,000 የልዩ ኃይል ልብስ ጀርሲ ተሰፍቶ ወደ ባህር ዳር በካርጎ መግባቱን ስንዘግብ እንደነበር የሚታወስ ነው። በመሆኑም ይህንን የአድማ ብተና እና ሚሊሻውን የተለያዩ የፋኖ ልብስ አልብሰው ፋኖንን እያሉ በየአካባቢው የተንቀሳቀሱ ገበሬውን እንዲዘርፉ እንዲያሰቃዩና እንዲገሉ ወደ ተለያዩ ቦታዎች ተበትነው እንዲያሰቃዩ ህዝቡ ተሰላይቶ ፋኖንና ደጀን የሆነውን የአማራን ገበሬ ለመነጠል ቀላል የማይባል ጉዳት እያደረሱ የሚገኙ የበድኑ ባዕድን ተላላኪ ኃይሎችን በአፋጣኝ ከህብረተሰቡ ጋር ተባብረው ተለቅመው እርምጃ ሊወሰድባቸው ይገባል። በተለያዩ ቦታዎች በውስጥ እንደሚደርሰን እኛም እንዳረጋገጥነው ይህ ሴራ በጊዜ ካልተቋጨና እርምጃ ካልተወሰደ የማህበረሰቡ ሰቆቃ ይቀጥላል። የአማራ ህዝብ ሁሉ ነቅቷል። የአማራ ህዝብ ላይ ድራማ መስራት ጊዜው ያለፈበት ፋሽን ነው። ይህን የሚያደርጉት የጥላት ፋሽስት ስራ መሆኑን በአብዛኛው ህዝቡ እንደተረዱ ከአካባቢው ከምንጮች አረጋግጠናል። ሆኖም ሁሉም ተባብሮ እነዚህን የእንግዲህ ልጆች በአስቸኳይ ማጽዳት ዛሬ ነገ ሊባል የማይገባው የሁላችንም ኃላፊነት ነው። በተለይ ያልታወቁ ኃይሎች መጠነ ሰፊና በአፋጣኝ ሊሰማሩ ይገባል። በዚህ መሰረት በተለያዩ ቦታዎች ከደረሱን መረጃዎች ውስጥ የሚከተሉት እናቀርባለን። ግንደወይን ከተማ የተሰማሩ በፈለገብራና በግንደወይን መካከል ያሉ ፋኖንን የሚሉ ወጣቶች ከማህበረሰቡ መኪና ያስቆሙ ብር ሲቀበሉ ነበር። አሁን ደግሞ ሚሊሻዎች ባንዱ የፋኖ ድርጅት ጋር ሆነው መከላከያን እየወጉ ባለበት ሰዓት ሌላ ቡድኖች መጥተው እኛ ጋር ሳይመጡ ለምን ሌላኛው ጋር ተቀላቀሉ በማለት ቤተሰቦቻቸውን ሲያሰቃዩና ከብቶቻቸውን ነርተው በመውሰድ ህብረተሰቡን እያስመረሩ ነው እና ሃይ ቢባሉ እላለሁ። ደግሞ ፋኖ ጿሚ ጸላይ ሆኖ ሳለ በዛሬ ቀን የማህበረሰብን በሬ አርዶ መብላት ጥሩ አይመስልም። ለምሳሌ በአሁኑ ሰዓት ወፊት የሚባል ቦታ ላይ አሉ በማለት ከአካባቢው ያለ የውስጥ መረጃ ምንጫችን ጠቁሞናል። ባህር ዳር ከተማ ያሉ አሽከርካሪዎች እንዲያስመረሩ ሆን ተብሎ በባዕድን የተሰማሩ ሹፌሮች አሉ። በባህር ዳር ከተማ አሽከርካሪዎች ተሰማርተው ህዝቡ እንዲማረር ዘረፋ በሚመስል መልኩ ከፍተኛ ብር በግድ እየተቀበሉ ማህበረሰቡን እያስመረሩ ነው። ደቡብ ጎንደር ደብረታቦር አካባቢ ዓለም ሳጋ ደን ገበሬ በሬውን ሽጦ የገዘውን መሳሪያ ፋኖንን እያሉ ከዚያ የሚኖሩ ወደ 6 የሚደርሱ የሰፈር ወጣቶች ማህበረሰቡን እያሰቃዩት ስለሆነ የምናውቃቸውን የአምስት ሰዎች መሳሪያ ገፈዋል። በደራራ ጻይ በዚህ እዚህ ያለ ፋኖ መሪ ካለ እነዚህን ልጆች ጥቆማ ሊያደርግ ይገባል የሚል መልእክት አስተላልፈዋል። በምስራቅ ጎጃም ደብረ ኤልያስ ወረዳ አንድ የተከሰተ አሳሳቢ ችግር አለ። ፋኖነን የሚሉ ከወደ ስላሴ ገዳም የሚወጡ ግን ህዝብን የሚዘርፉ የሚገሉ አሉ። ባካችሁ ከጎጃም ህዝብ ኃይል አመራሮች ጋር መረጃ ተለዋውጡ እና መረጃን አድርሱንም ብለዋል። በደቡብ ጎንደር ዞን በፎገራ ወረዳ ዙሪያ በተለይ ካለምበር እስከ ደብረታቦር መስመር ድረስ ባለው በፋኖ ስም የተደራጁ የባዕዴን ባንዳዎች ጀግናውን ፋኖ ስም የሚያጠለሽ ተግባር በመፈጸም ስርቆት፣ ዝርፊያ እንዲሁም በተመሳሳይ አጸያፊ ተግባሮችን በመፈጸም ማህበረሰቡን በመጉዳት ከሀቀኛው ፋኖ የመለየትን ስራ እየሰሩ የማህበረሰቡን ትግል ለመቀልበስ ጥረት እያደረጉ መሆኑን ተረድታችሁ በመከታተል ከድርጊታቸው እንዲቆጠቡ ይደረግም ብለዋል። እዚህ ያልተዘረዘሩ በወሎም በሸዋም የተለያዩ ቦታዎች እንዳሉና በአፋጣኝ እነዚህ አካላት ከኩይ ሴራቸው እንዲቆጠቡ ፋኖ ያላሰለሰ ጥረት በማድረግ አፋጣኝ አስተማሪ እርምጃ ሊወስድ እንደሚገባውም ተጠቁሟል። በመሆኑም የአማራ ህዝብ ኃይል ይህን ሌላኛውን የወዴድ ኦነግ የሴራ ካርታ መዞ የተንቀሳቀሰ መሆኑን ታውቆ ይህንን በፋሽስቱ ኃይል ታቅዶ የሚሰራበትን አደገኛ ስልት በአስቸኳይ በአካባቢ ማህበረሰብ ተጨምሮ በአፋጣኝ ከእንጭጩ መክሸፍ አለበት የሚል ጠቅለል ያለ የአማራ ህዝባዊ መልእክት ተላልፏል። ዜናው በዚያ በቃ። Yeah.
የረቡ ታህሳስ 3 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ሞተር አጥፍቶ መኪና ነርቶ ብሩህ ተስፋ በጎ ነው ግን የሚሆንና የማይሆን ነገርን መለየት በጎ ነው ምንም ሳይታገሉ መብትና ነጻነት ፍለጋ ፋይዳ ቢስ ነው ትግልም ጥርት ያለ ግንዛቤን ይጠይቃል እንጂ ጅው ብሎ ገብቶ የሚንጨባረቁበት አይደለም የፋኖ ትግል ዘረኞቹን በስልት እየቀጣ ነው አንድነታቸውን እውን ካደረጉ የኦሮሞማ ፋሽስቶችን ሆነ ወያኔን እንደሚያደባዩ ምንም ጥርጥር የለንም ልጓዝ ብሎ የጠፋን ሞተር ሳይበሩ መኪናው የትም አይደርስም አይሄድም ቁጭ ብሎ ተአምር መጠበቅም አያዋጣም ለዚህ የሚሆን ብቃት ወይም ጽድቅናም የለን ያልተገላበጠ ያራል የሶፋ ፋኖ ድል አያመጣም ይህን ካልን ዘንዳ በአዋሽ አርባና ሌሎች ቦታዎች ታግተው ያሉ ጋዜጠኞች የፖለቲካ ተንቀሳቃሾች በአስቸኳይ እንዲፈቱ ትግሉ ይጠናከር እንላለን ያገዛዙ ራሱ የሰብአዊ መብት አጋፋሪ ኮሚቴ በአሩሲ ምስራቅ ወለጋና ሌሎች ቦታዎች የሚፈጸሙትን የግፍ ጭፍጨፋ ሊዘግብ መከልከሉን ይፋ አድርጓል የንጹህ ህዝብ ደም እየፈሰሰ አሁንም አንዳንድ ምሁሮች የአውሬው ኮሎኔል ደጋፊ ሆነው መከሰታቸው ይቅር የማይባል ሆኖ ተፈርጇል ለመታረም ጊዜው በርግጥ አጭር ነው ሆኖም እያበቃ ነው ምን ለምን አብረህ አዝግም ነውና ይህ የተግማማ አገዛዝ ስመ ታሪክ ክፎችን ሲያወድስ የሀገር አርበኞችን አክቸልችሏል አርበኞች ዘረኛ አልነበሩምና አያመቹትም የሎሬት ጸጋዬ አይነቶቹ ጠባብ ሳይሆኑ ጽኑ ኢትዮጵያዊ ስለነበሩ አይፈልጋቸውም እነ ኃይሉ ገሞራውንማ እንተው እነ ጸጋዬ ደብተራው ከቶም አይነሱም የኢሃፓን ሰማታው ግዘው የአንጃን መንጋ ትርሷቸው ብለው ይንጫጫሉ ነገሮች የተገላቢጦሽ ናቸው ሶሻል ሚዲያ የሚባለው አዘጋጅ ሆኖ ሐሰትን መርጨት ቀላል ሆኖም ስለተገኘ የየሚዲያው ባለቤት ነን የሚሉ ጋዜጠኛ ሳይሆኑ ባለቅርሻቶች መድረኩን አደናብረውታል የጋዜጠኛ ስነ ምግባርን የማያውቁ ጥራዝ ነጠቆች አይታክቴ አንጃዎች ቢመረን ሲያንስ ነው ግልጽ የሆነና ክርክር ውይይትን የማይጠይቅ ሀቅ አለ ኮሎኔሉ በአሜሪካና ድሮን እየሰጠችው ባለች ኤሚሬትስ ታሽቶ ተመልምሎ ለስልጣን ከደረሰ ጀምሮ አወናባጅ ዘረኛ ነው ከወዲያው ያወቅንበትና ያወገዝነውም አንዳንዶች እንደሚሉት የሱዳን ዛር ጠንቋይ ነግሮን ሳይሆን ማንነቱን አመጣጡን ወዘተ አይተን መርምረንና ደምድመን ነበር ፖለቲከኞች ስለ ራሳቸው የሚለፍፉትን በሌጣው አትመኑ የተባለውን ያመኑ ሕግ ሊከበር ነው ሕገወጥ እስራትና ቅጣት ሊያከትም ነው አገዛዙ ይቅርታ ጠይቋል ፍትህን ሊያሰፍን ቃል ገብቷል ወዘተ ብለው አምነው ተደናግረው አገዛዙ እንዲደላደል እድል ሰጥተውታል አንዳንዶቹማ ፋኖን ያገዛዙን ጥላቻ ተከትለውና የኛን ድጋፍ ስህተት ብሔረተኝነትም ያሉን ነበሩ ዛሬ የሁሉም ንስሐቸው ስህተታቸውን መሸፈን መካድ ሳይሆን መስዋዕት እየሆኑ ያሉትን ፋኖች ጸንቶ በመደገፍ ነው ታሪኩን የረሳ ስህተቱን ይደግማል ይላል ንቁ ኢትዮጵያዊ ምኒልክን አውግዘው አኖሌ ልቦለድና ቡርቃ ዝምታን አስፍነው ጥላቻ አምራቾች እያጠቁት እየቦጨቁት ቂም ሲያንስ ነው ዝምታ የጠፋን አገር አይመልስም ጭምትነት መብትን አያስከብርም ቂም አትያዙ ይሉናል ለምን አንይዝ ከዚህ በፊት ለለየላቸው አንጃዎች ቡከኖች ይቅርታ አድርገን ያገኘነው ዳግም መነከስን ብቻ ነው ያተረፍነው ዳግም ክህደትን ዳግም አንጃነትን ነው የኢሰፓኮ ታጣቂ አገር ወዳድ ይሆናል ብሎ መጃጃልን ብቻ ነው ይቅር እንላለን የነበረውን ግን አንረሳም ዳግም አንሞኝም አንበለጥም ተራ ዘረኛ ኮሎኔልን አናምንም ጆሮ አንሰጥም ይህ ነው ሐቁ በሽተኛ ዘረኛ እኛና አገራችንን መቼም አይወክልም። ድምጥማጡን ለማጥፋት እንሰማራ። ኢትዮጵያዊነት አቸናፊ ይሆናል። የፋኖ አንድነት ባስቸኳይ እውን ይሁን። የታሰሩ የፖለቲካ እስረኞችን በትግላችን እናስፈታ። በዛ የያዙትንም ማጣት ይመጣል። ተረኞቹ ዘረኞች የስግብግብ ስግብግብ ናቸው። አጎል ብልጥ ዝንጀሮ ሙዙን ከጉያ ይዞ አንቱ ጨምሩልኝ ባይ ቀስ በቀስ ሲንፋቀቁ ቆይተው ደረስን በሚል ስሜት ምንም ሳያፍሩ አዲስ አበባ የኛ ንብረት ነው ብለው በይፋ መለፈፉን ተያይዘዋል። አዲስ አበባን ማን ቆርቆሮ አሳድጎ እዚህ እንዳደረሰው ምንም ምስጢር የሌለው ሲሆን ያገራችን ዋና ከተማ የሁላችን ቤት እንጂ የነብሽ መልስ አብዲሳና ጋቢሳ ቶሎሳ ቅድማያቶች ብቻ ከተማ ወይም መንደር አልነበረችም። ዛሬም የኢትዮጵያ ሕዝብ ተውጣጥቶ አዲስ አበባ ቤቴን ባይ ነው እንጂ ተፈናፍና የአንድ ብሔር ከተማ ወይም ባለቤትነቱ የሚታይባት ከተማ አይደለችም። ሕዝብ ቁጥር ለማሰብ መሞኘት ነው። ለኦሮሞም አማራም በየራሳቸው በከተማ ብዙዎቹ አይደሉም። ባለቤትነታችን ብሎ መለፈፍ የመሐይም መቀባጠርና አይናውጣ ተስፋፊነት ነው። የኮሎኔሉ ዘረኛ ገዛዝ ከላ ዘርግቶ ኦሮሞ ብቻ ወደ ከተማ ይገባል የሚለው ውሳኔ ቀቢጸ ተስፋን ያመለክታል እንጂ በዚህ መንገድ ያው በመቶ ብር ጉቦ ለሚፈርስ የኦሮሞን ቁጥር ብዙሃን ለማድረግ መጣሩ ዘበት ነው። ኮሎኔሉ እንደለመደው የተከሰተውን የዘረኞች ጥብሪትና ቀውስ አላወቅኩም ሊል ሞክሯል። ፋኖን የአማራ ሸኔ ብሎ ለእብደታቸው ፊሽካ የነፋው ራሱ መሆኑን ግን ህዝብ ነቅቶበታል። የአንድ ድርጅትን ያውም ህዝብ ያልመከረበትን ያልመረጠውን በየትምህርት ቤቱ ስቀሉ፣ የድርጅቱ ዘረኛ መዝሙርን ዘምሩ፣ አማርኛ ብቻ የሚናገር ተቀጣሪ ወደ ከተማ አይዛወርም፣ ከስራም ይባረራል ወዘተ ተብሎ እርምጃ መወሰድ የተጀመረው ኮሎኔሉ ሳይውቅ ነው ብሎ ማሰብ ጭራሽ ሞኝነት ነው። ቀስ በሉና ለጻው ሮሚያን እውን አድርግላችኋለሁ ያለው ኮሎኔል ሴራውን እያጣደፈ ነው። አዲስ አበባን ፊንፊኔ ሊያድርግ ከሱ በላይ የቸኮለም የለ ቢባል ማጋነን አይሆንም። የተገበች አይት የድመት አፍንጫ ታሸታለች የተባለው የሚያስታውስ ሁኔታ ነው። በዘረኝነት ህዝብን ለመበደል ለመግፋት ለማፈናቀልና ለመፍጀት መቸኮሉ በራሱ ላይ በራሳቸው ላይ መዘዝን ማውጠንጠን እንጂ ሌላ ምንም ፋይዳ የለውም። አብዛኛው የአዲስ አበባ ህዝብ አመረው ከተነሳ እየተነሳም ነው። የጋራ ቤቱን ያስከብራል። መጥቶቹንም ባለቤት ሊሆኑ ቢቃጡም ወደ መጥቶበት የሚመልሳቸው ይሆናል። የተያዙት መንገድ የጮማ ሳይሆን የችግር የረሃብ የእልቂት ነው። አማራም ቢሆን በቁጥር 10,000 ብቻ አይደለም። የኢትዮጵያ ህዝብም ብዙሃኑ የአንድ ብሔር ተወላጅ ሳይሆን የሁሉም ብሔር ተወላጅና ድብልቅ ነው። ዳግም ያበጠው ይፈንዳ ይባሉና አዲስ አበባ የኦሮሞ ብቻ የአማራ ብቻ የትግሬ ብቻ አልነበረችም አይደለችም። ከዚህ ባሻገር ግን የአማራ ህዝብ ሆነ እያንዳንዱ ህዝብ አዲስ አበባ ለመገንባት ያደረገው ግዙፍ አስተዋጽኦን ክዶ ከተማው ከኛ ባለቤት እኛ የሚለው ልፈፋ ከባህር ነው የወጣ ነው ከሚለው ቀደም ከሰማነው አሰቃቂ ዘረባ ምንም አይለየም። ኮሎኔሉም ጭልሰብስቦ ቤንዚን ረሽቶና በዘዴ ለኩሶ እንዴ እሳት ከየት መጣ ብሎ አብረን እንገረም የሚለው የጦጣ ብልጠቱ እንደተነቃበት በጊዜ አውቆ ቀልዱን ወንጀሉን ቢያቆም የተገባ ይሆናል። ሳይወድ ሳይጠላ ሲቅበዘበዝ የራሱን የመጨረሻ ቀን ደወል ነጋሪት ሊመታ ጀምሯል። ከነ ደብረ ጽዮን ስር ወድቆ ታረፍኩ አማራው ላይ ተስማምተን ልንነሳ ነው ቢል የነስዩም መስፍን አባይ ዘመዶች የበቀል ስሜት ቦግ ብሎ ሲነድ እንጂ ሲጠፋ አልታየም። ቆሞ ከገባበት ቤተ መንግስት ቆሞ የሚወጣ አይሆንም ብለው ውርርድ የገቡም ጥቂቶች አይደሉም። ልፍለፋው አችኮን እያለ ዝምታውን ሰበረ ይሉናል። ቀውሱ በስቶበት አቅቶን እያየን ሰውየው ቀወጠው ተጨፈኑና ተሞኙልንም ይላሉ። ያቀዱት ሽታው የማይሆን የማይሆን ነውና ተቻኩለዋል። የተቻኮለ ጅብ ደግሞ ቀንድ እንጂ ሌላ ሊነሳ አይጠበቅም። ከታሪክ ሰሪ ህዝብ መሃል የእድል ሆኖ የሰው ትሎች ይወለዳሉ። በደፈናው ከሃዲ ባንዳ ወራዳ የምንላቸው በመሆኑም ከአማራው መሃል እናገኘው ባሻገር አይነቶቹም ተከስተዋል። እነሱ ግን ኮሎኔሉንም ዘረኞቹንም ከውድቀት አያድኗቸውም። ዚያድ ባሬ የሶማሌን ሰማይ ያጨለመው ነጋጠባ ኮከቦችን እያወረደ ጀነራሎቹን ሲያበዛ ሲሾም ሲሸልም ነው ብለው ሶማሌዎች ቀልዱበት ነበር። ኮሎኔሉም ፊልድ ማርሻል ብሎ ዘረኛ አሽከሩንም ሹሟል። እነዚያም ማስተማሪዎቻቸው ሳሞራ ዩኑስን መሰል ማዕረግ ሰጥተው ለሽሙጥ ተዳርጎም ነበር። ግርግሩ ፋይዳ ቢስ ለመሆኑ ግን ወያኔን አይቀጡ ቅጣት አቅምሶ የመለሰ ፋኖ እንጂ የነ ፊልድ ማርሻሎቹ አስር አለቃ ጀነራሎቹ የጦር ስልትና ጽናት አለመሆኑን ሁሉም ያውቃል። አማራም በትር ሊቆርጥ አፋሩም በትር ሊቆርጥ ቆላ መውረድ አያሻቸውም። የደቡብ ኢትዮጵያ ህዝብም ሆነ ብዙዋኑ የኦሮሞ ህዝብ በኢትዮጵያውነት ኮርቶና ጠንቶ የኖረ ህዝብ ነውና ጥቂቶች የጥፋት ዛር የሚያስጓራቸው አውሬዎች የሚወክሉትም የሚያደናግሩትም አገሩንም የሚያፈርሱበትም ሊሆኑ አይችሉም። ድርጊታቸውን በመቃወም ወጣቱ አዲስ አበባው ኢትዮጵያዊው ሁሉ እየተነሳባቸው ነውና በሁሉም መስክ ጸረ ዘረኞች አገር አድን ትግላችን ባንድነት ይፋፋም። ድል ለኢትዮጵያ ህዝብ ነው።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስላ
ቅጽ 44 ቁጥር 4 ሚያዝያ ግንቦት 2011 ዓመተ ምህረት ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ ሰንደቃችን የኢህአፓ አባላት እና ተጋራቸው ኢትዮጵያን በዝናና በታሪክ ብቻ ሳይሆን በስልጣኔም ሆነ በእድገቷ ከዓለም ቀደምት አገሮች ደረጃ ለማድረስ የሚወዱትና የሚያከብሩትን ታላቅ ህዝብ ከድህነትና ከኋላ ቀርነት ለማላቀቅ እንዲሁም ፍትህና እኩልነትን በአገራቸው ለማስፈን ክቡር ዓላማና ብሩህ ተስፋን ሰንቀውም ነበር ለትግሉ የተነሱት ወደ ትግሉም የገቡት። በአገር ሉዓላዊነትና በህዝባዊ ፍቅር ስሜትና እምነት መርህ ላይ ተሳስረውና የተጠናከረ ህብረ ብሔራዊ ጥምረት ፈጥረው መሰረታዊ ለውጥን ለማምጣት የተሰለፉ ቆራጥ ጀግኖችም ነበሩ። በአጠቃላይም ከኢህአፓዎችም ሆነ በኢህአፓ ውስጥና በኢህአፓ ዙሪያ ለየግል ጥቅማቸው ሳይሆን ላመኑባቸው ዓላማዎች በቅንነትና በቆራጥነት የተሰለፉት ታጋዮች በርግጥም የመላው ህዝብ ብርቅዬ ልጆች መሆናቸው ታሪክ የመሰከረላቸው ናቸው። ለውጥ ፈላጊው ትውልድ ቀደም ሲል ለኢትዮጵያ አንድነትና ሉዓላዊነት የተከፈለውን ከፍተኛ መስዋዕትነት በማድነቅና ተገቢውንም ክብር በመስጠት ያለፉትን ጀግኖች ታሪክ አርአያነት በመከተል ከፊቱ የተደቀኑትን ነባር የሀገሪቱ ውስብስብ ችግሮች መፍታትና ህልውናው የተከበረ ሁሉም ዜጎች በእኩልነት የሚኖርባትን አገር መገንባት ለነገው ትውልድ የማይተው የትውልዱ አደራ መሆኑን ጠንቅቆ የተረዳ ጀግና ትውልድ ነበር። የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ችግሮች የነበሩ ሲሆን ያገርና የወገን ችግር እጅግ ለሚያሳስበው ለዚያ ትውልድ አገራዊ አመለካከት መያዝም ሆነ በወቅቱ የፖለቲካ ሂደት ውስጥ መግባት የግድ የሚልበት ወቅት ነበር። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅ ሲጀምር ያገሩን የቅርብና የሩቅ ተጨባጭ ሁኔታዎችን ለመረዳት እድሜውና ዕውቀቱ የፈቀደለትን ከማየትና ከማገናዘብ ከመመርመርም አልፎ ለለውጥ ሲነሳ አንግቧቸው የነበሩት የዴሞክራሲና የመብት ጥያቄዎች የኢትዮጵያን ህዝብ ቀልብ የሳቡና ሁሉንም የህብረተሰብ ክፍሎች ያሳተፉ ነበሩ። ጥያቄውና እንቅስቃሴውም ለስርዓት ለውጥ የተደረገ ህዝባዊ እንቅስቃሴ እንደነበር ፀሐይ የሞቀው ታሪክ የመዘገበው ሀቅ ነው። ለዚህም ጥሩ ምሳሌ እንዲሆን በ1966 ዓመተ ምህረት የለውጥ እንቅስቃሴ ውስጥ የተሳተፉ የህብረተሰብ ክፍሎችን መጥቀሱ ጠቃሚ ነው። እነሱም አንድ ከገባርነት ለመላቀቅ የመሬት ጥያቄ መፍትሄ ሻይ ነበረው ገባሩ አርሶ አደር፣ ሁለት ከመብት ጥያቄና ከማህበር ምስረታ ጋር የተያያዙ ጥያቄዎችን ያነሳው ለባደር፣ ሶስት የጾታ እኩልነት ይከበር ብለው የተነሱት ሴቶች፣ አራት የሃይማኖት እኩልነት ጥያቄ አንስተው ሰልፍ የወጡ የእስልምና ሃይማኖት ተከታዮች፣ አምስት ስርዓተ ትምህርቱ እንዲሻሻል የጠየቁ መምህራን፣ ስድስት የደሞዝ ጭማሪና የኑሮ ሁኔታ እንዲሻሻልላቸው የጠየቁ ወታደሮች፣ ሰባት የነዳጅ ዋጋ እንዲቀንስ የጠየቁ ታክሲ ነጂዎች በዋናነት የሚጠቀሱ ነበሩ። የ1960ዎቹ ወጣት ትውልድ በወቅቱ በአገራችን ውስጥ ይታይ የነበረውን ፍጹማዊ የዘውድ አገዛዝና በዓለም ደረጃም ይታይ የነበረውን የቅኝ አገዛዝ በጽኑ ይቃወም ነበር። ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ፣ የብዙሃኑን መብትና ጥቅም በእኩልነት የማስከበር፣ የመደብና ብሔር ጭቆናን አስወግዶ በእኩልነት ላይ የተመሰረተ አንድነትን እውን የማድረግ፣ ማህበራዊ ፍትህን የማስገኘት፣ የህዝብን ጥቅም መሰረት ባደረገ ፖሊሲ ፈጣን የኢኮኖሚ እድገት የማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ ነበር የተሰባሰበው የተደራጀውና ለትግል የተሰለፈው። ይህ ክፍል ነው እነዚህን ክቡር ዓላማዎች በፖለቲካ ድርጅት መልክ ተደራጅቶ ለማራመድ የዛሬ 47 ዓመት በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅትን ኢሃድ የመሰረተውና በኋላም በነሐሴ ወር 1967 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በሚል ስም ለህዝብ ራሱን ይፋ ያደረገው ኢሃፓ ከመመስረቱ በፊት ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ሊያገለግለው የሚችልና ተመክሮውንም በማገናዘቢያነት ሊጠቀምበት የሚችል የኢትዮጵያ የፖለቲካ ድርጅት አልነበረም። በመሆኑም የኢሃፓ ምስረታ በአገራዊ ፖለቲካና በመደራጀቱ መስክ አዲስ የታሪክ ምዕራፍ ከፍቷል። ኢሃፓ የተበደለውን ህዝብ ብሶቴ ብሎ በተደራጀ መልክ የህዝቡን ችግሮች ለመፍታትና ጥቅሞቹን ለማስጠበቅ የመላውን የኢትዮጵያ ህዝብ የወደፊት ህይወት ለማሻሻልና አገሪቱ ካለችበት ኋላ ቀርነት ለማላቀቅ ቆርጦ መነሳቱና በቅንነት መታገሉ በማንም ሊታበልም ሆነ ሊካድ የማይችል ሀቅ ነው። ያ በኢሃፓ ውስጥ ተሰባስቦ የነበረው ትውልድ የኢትዮጵያ ህዝብ ሐሳቡን የመግለጽና የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት የመደብ፣ የብሔረሰብ፣ የሃይማኖት፣ የጾታ ወዘተ ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ አስፈላጊ መሰረታዊ ለውጦችን ለማምጣት አልሞ ትግሉ የሚጠይቀውን መስዋዕትነት ለመክፈል በእርግጠኝነት የተነሳና በተግባርም ራሱን አሳልፎ የሰጠ ትውልድ ነበር፣ ዛሬም ነው። ኢሃፓ በረጅሙና በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውን የ47 ዓመት የትግል ታሪክ በእውቀት ለማዳበር ችሏል። የኢሃፓን አባላትና ደጋፊዎች ያገናኛቸው፣ ያስተሳሰራቸውና የጠነከረ ውስጣዊ ውህደት እንዲኖራቸው የረዳው ከውስጣቸው ፈንቅሎ የሚወጣው የህብረተሰቡን ብሶት የሚገልጡበት የሾለው ብዕራቸው ሲሆን የጥንካሬ እሴቶቻቸውና ጉልበታቸውን በብዕር መገንባታቸውም ጭምር ነው። በዚሁ ብዕራቸውም ነበር የፍትህን፣ የዴሞክራሲን፣ የእኩልነትንና የሀገር ሉዓላዊነትን ብርሃን በሀገሪቱ ለማብራት ሲታገሉ ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ ሰንደቅ ስር ለማሰለፍ የቻሉት። በኢሃፓ ዙሪያ ተሰባስበው የታገሉት አባላቱ በጎጥ በጾታና በሃይማኖት ሳይለያዩ ከጠባብነትና ከትምክህት ተቃርነው ለአምባገነኖችና ለባዕዳን ሳይንበረከኩ ለህዝብ እኩልነት ብለው ኢትዮጵያ የሁሉም ዜጎች የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ የታሪክ በራዦችና ከላሾች ሊሉ እንደሚከጅላቸው ኢትዮጵያን ለመጉዳት ከኤርትራው ሻዕቢያ፣ ከሶማሌው ዚያድ ባሬና ከአረቦቹ ባጠቃላይ ከባዕዳን ወዘተ ጋር አገራቸውን ለመጉዳት የተሰለፉም ሆነ የተሞዳሞዱ አልነበሩም። ኢሃፓ የኢትዮጵያን ችግር በቅጡ የተረዳ ለችግሯን መፈወሻ መንገድ ያመላከተ እንጂ ለሄደ ለመጣው አምባገነን ሁሉ ለጥቅም ፍለጋ በማጎንበስ በሽታዋን ያባባሰ አልነበረም። ይልቁንም ለአገሩና ለወገኑ መድህን ለመሆን መስዋዕትነትን በጸጋ ለመቀበል የተዘጋጀ ትውልድ ነበር። የዚያ ለውጥ ፈላጊ ትውልድ አባላት የዜጎች የእኩልነት መብት መከበርና የኢትዮጵያ ህልውና የማይነጣጠሉ መሆናቸውን ጠንቅቀው በመረዳት አምረው ታግለዋል። አምባገነኖች ጥያቄውን በነፍጥ ለመፍታት በማሰብ ያ ትውልድ ያቀረበውን አማራጭ በጥጥቅ አስፈችነት ፈርጀው በኢሃፓም ላይ ዘምተዋል። ችግሩ ከጊዜ ወደ ጊዜ እየተባባሰ ሲሄድ ደርግ ያን ሰላማዊ መፍትሄ የሚሻ ድምፅ ማጥፋት እንዳለበት አምኖና አቅዶ በኢሃፓ ላይ ቀይ ሽብርን አወጀ። መተኪያ የሌለውን አንድ ትውልድም መከረ። የኢሃፓን አገራዊና ህዝባዊ ራዕይ የፈሩና በኢትዮጵያ የግዛት አንድነትና ሉዓላዊነት ላይ ባለው የጸና እምነትና አካሄድ ያልተመቻቸው እነ ሻዕቢያ፣ ወያኔ፣ ኦነግና የሶማሌ አቦን የመሳሰሉ ብሔረተኛ ኃይሎች ለሚያራምዷቸው ጽንፈኛና የመገንጠል ዓላማቸው እንቅፋት ነው ብለው በማመናቸው ኢሃፓን እንደ ጠላት ቆጠሩት። የኢትዮጵያ የእኩልነት ጥያቄ በሰላማዊና ዴሞክራሲያዊ አግባብ መፍትሄ ሊበጅለት ይገባል የሚለው የኢሃፓ አቋም ያልተመቻቸው ጽንፈኛ ቡድኖችም ሰይፋቸውን በድርጅቱ ላይ መዘዙ። የአንድ ሳንቲም ሁለት ገጽታ የሆኑት እነዚህ ኃይሎች ይነው የማይባል ሳፊ ጥቃት በያፓ ላይ ከፈቱ። ዘግናኝ ጭፍጨፋም ፈጸሙበት። በትግል ወላፈን ተፈትኖ ያደገና የኖረ ትውልድ ያሳለፋቸውን 47 ድፍን የትግል ዓመታት መለስ ብለን ስንቃኝ ሀገራችን ያለማቋረጥ የተፈራረቁት ኋላ ቀር አምባገነንና ጎጠኛ ግዛዞች ያለ የሌለ ኃይላቸውን አሰባስበው በለውጥ ፈላጊው ኢትዮጵያዊ ዜጋ በተለይም በኢሃፓ አባላትና ደጋፊዎች ላይ ይነው የማይባል ጭፍጨፋና ግድያ እስራትና ሰቆቃ ፈጽመዋል። ያ ብሩህና አዲስ ተስፋ ለሀገሩና ለህዝቡ ሰንቆ የተነሳ ትውልድ የተመተረበት የጥፋትና የጨለማ ዘመን ነበር ማለት ይቻላል። ዛሬም ቢሆን የተለወጠ ነገር የለም ስንል አንዱ ማስረጃችን ከመላው ያገሪቱ ክፍሎች በወያኔ ሰላዮችና ካድሬዎች ታፍነው ደብዛቸው የጠፋው በርካታ የሃፓ ባለትና ደጋፊዎች እስከዛሬ ድረስ መዳረሻቸው ሳይታወቅ መቅረቱ ነው። ያፓ ዘመን ቢቀየር ግዢዎች ቢፈረረቁ በህዝቡ ጥቅምና መብት በኢትዮጵያ ሉዓላዊነት ላይ የማይደረደር በጥቅምና በስልጣን የማይደለል በተራስ ጊዜያዊ ጥንካሬ ፍጹም የማይሸበርና የማይበረከክ በኢትዮጵያ ሀያልነትና ቸነፊነት ላይ ጽኑ እምነት ያለው ድርጅት ነው። ኢትዮጵያን ህዝብ አገራዊ ተገን በረጅሙ አማትሮ የሚቀኝ የህዝብ ልጅ መሆኑን ዛሬም በሚወስዳቸው አቋሞቹ የህዝብና የአገር አለኝታነቱን በሚገባ አረጋግጧል። ለዚህ ምስክሩ የተመክሮ ተግባሩና በተመክሮ ያካበተው አኩሪ የትግል ታሪኩ ነው። ሲያፋ በጥቂቱ ይህን ካልን ዘንዳ በመከተል በአገራችንና በህዝባችን ላይ ሳያባራ የቀጠለውን የጥፋት ዘመቻ ባጭሩ ለመቃኘት እንሞክራለን። በጎሳና በሃይማኖት ልዩነቶች ምክንያት ዛሬ በመላው አገሪቱ ሊባል በሚቻልበት ሁኔታ ሰላም ጠፍቶ የእርስ በርስ ግጭትና መፈናቀል የህዝብን ህልውናና የአገሪቱን አንድነት ከመቼውም ጊዜ በበለጠ እየተፈታተነ ይገኛል። በጎሳ ግጭት የተነሳ በመላው አገሪቱ 3 ሚሊዮን ህዝብ በላይ ከቀየው ተፈናቅሏል። በሺዎች የሚቆጠሩ ንጹሃን ተገለዋል። በርካቶች አካለ ጎደሎ ሆነዋል። ለፍተው ጥረውና ግረው ያፈሯቸው ንብረቶች ተዘርፈዋል። የቀለሷቸው ጎጆዎች ሳይቀሩ በላያቸው ላይ በእሳት ጋይተዋል። በአሃስ ከአንድ ሚሊዮን ተኩል በላይ የሚሆኑ ለነገይቱ ኢትዮጵያ ዋስትና የሚሆኑ ወጣት ተማሪዎች በሰላም እጦት የተነሳ ከትምህርት ገበታቸው ላይ ሳይወዱ በግድ እንዲስተጓጎሉ ተደርጓል። በርካታ አብያተ ክርስቲያናትና መስጊዶች ሳይቀሩ በእሳት ጋይተዋል። የቱሪስት መስህብ የሆኑ ብርቅዬ የዱር እንስሳትና እጽዋት በእሳት ቃጠሎ ለአደጋ እንዲጋለጡ ተደርገዋል። ዛሬ በመላው የአገሪቱ ክፍሎች ሰላምና መረጋጋት የለም። አማራው ከኦሮሞ፣ ኦሮሞ ከጌዲዮ፣ ከምባታው ከሃዲያው፣ ሶማሌው ከኦሮሞ፣ ሲዳማው ከወላይታው፣ ትግራዩ ከአማራው፣ ቦረናው ከገሬው ወዘተ እርስ በርሱ እንዲጋጭና ሁሉም ክልሌን ሁሉም ጎጤን እንዲል እየተደረገ ያለበት ሁኔታ ውስጥ እንገኛለን። ወያኔ ከተፈጠረበት ጊዜ አንስቶ በመላው አገሪቱ በዘራውና ኮትኩቶ ባሳደገው የጎሳ ፖለቲካ የተነሳ ሁሉም ክልሎች ከመቼውም ጊዜ በበለጠ የየራሳቸውን የክልል ሚሊሻ ወይም ልዩ ኃይል አደራጅተውና አስተጥቀው ጊዜና ሰዓትን ጠብቆ ለሚፈነዳው የጥፋት ፈንጂ ግብአት መሆናቸውን በተጨባጭ እያየን ሲሆን ከዚህ አስከፊ የጥፋት ዘመቻ ጀርባ ወያኔ መገኘቱ የሚጠበቅ ነው። ስለዚህ ጠፋ እንጂ ከአመታት በፊት ይህን እኩይ የወያኔ መሰሪ ሴራና በአገርና በህዝብ ላይ ሊከተል የሚችለውን አደጋ ጥፋት መጠቆማችን ምን ያህል ለአገርና ለህዝብ አንድነትና ሉዓላዊነት ያለንን ፍቅር የሚገልጽ ለመሆኑ መጽሐፍ ገላጭ አያስፈልገንም። ለውጥ አመጣን ባዮቹ የኦህዴድ ሹሞች የህዝብን ትግል በባዕዳን ትዕዛዝ አደናቅፈው ዘረኝነትና ወያኔነትን ለማስቀጠል ተነስተዋል በማለት መቃወማችን የሚያስወቅስና የሚያስወግድ ሳይሆን ዘግይቶ ለመረዳት እንደተቻለው እሰየው በርቱ የሚያሳይ ነው። በቅኝታችንና በአቋማችን ጥራት የምንመጻደቅ ሳንሆን ለቀጣዩ የትግል ምዕራፍ የበለጠ እንድንዘጋጅ የሚያበረታታን ነው። አገሪቱን ለመቀራመት ያሰፈሰፉት ጸረ አንድነት ኃይላት ኢትዮጵያ ገራችን አሁን ያለችበትን አጣብቂኝ ሁኔታ ወደሚመኙት አላማቸው ስኬት ለመለወጥ በመጓጓት ላይ መሆናቸውን በተግባር እየገለጹ ይገኛሉ። መንግስቴም ቢሆን ይህን ስኬት ለማየት ከአሁኑ የተሻለ ድል እንደማያገኙ በሚገባ ተረድተውታል። አጋጣሚ ሁሉ ተመቻችቶላቸዋል። ሲሾም ያልበላ ሲሻሪቆቻል ነውና ወቅታዊ የኢትዮጵያ ሁኔታ ያስገኘላቸውን መልካም አጋጣሚ ተጠቅመው አላማቸውን ለማሳካት በርብርቦች ላይ ናቸው። ጽንፈኛ ብሔረተኞች በሁለንተናዊ ረገድ አብረዋል፣ ተደራጅተዋል። ህብረተሰባቸውን እነሱ በሚፈልጉት የጥፋት አቅጣጫ እንዲያተኩር አድርገውታል። የኃይል ሚዛኑ ወደ እነርሱ ጎራ እንዲያደላላቸው ሌት ተቀን በትጋት ይሰራሉ። አገራችንን ለማዳከምና ለመበተን በሚደረገው ሴራ የባዕዳኑ ምክርና ችሎታም አልተለያቸውም። የአንድነት ኃይሉን ጎራ ለማዘናጋት በትጥቅ አስፈጭተው ኔት ለማማለል ይጥራሉ። የረሳን መስሏቸው ትላንትና ወራሪዋ አቢሲኒያ እያሉ ሲያዋርዷትና ሲረግሟት የነበረችው ምድር ዛሬ ኢትዮጵያ ወይም ሞት በማለታቸው የሁሉንም ዜጋ ቀልብ የሳቡ መስሏቸዋል። በዚህ ሳቤ የዜጎችን ቀልብ መሳብ ያስደስታል እንጂ አያስከፋም። ያም ሆኖ ግን ነባቢትን ወደ ተጨባጭ ድርጊት መለወጥ ያስተማምናል፣ ያቀራርባል፣ ያስተባብራል፣ እያዋሃደ የሀገርን መሰረት ያጠናክራል። የኢትዮጵያዊነት ፖለቲካ ለዚህ ሂደት አብነት ሆኖ ያገለግላል። ጽንፈኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይጠበቅባቸዋል። የጋራ ሀገርን በጋራ እያዳኑ መቀጠል ለሁሉም ይጠቅማል። ይሁን እንጂ ከልብ ሳይሆን ህዝብን ለማማለል የሚካሄድ ፖለቲካ ቢከፍቱት ተልባ መሆኑን በተጨባጭ እያየነው ነው። መስከረም 2 ቀን 1967 ዓ.ም ከ44 ዓመታት በፊት ኢትዮጵያ ተቀደም ያለምንም ደም በሚል የማማለያ ቋንቋ በመጠቀም ስልጣን እንደያዙት የደርግ መኮንኖች ሁሉ የዛሬዎቹም መሪነን ባዮች በተመሳሳይ ቋንቋ የማዘናጊያ አፈዝ አደንግዝ ምታት በማርከፍከፍ ላይ ይገኛሉ። የምታት ደግሞ የሀገሩ የኢትዮጵያ ጉዳይ ባጥንቱና በደሙ ገብቶ የሚያንሰፈሰው ኢትዮጵያዊ ሁሉ በቀቢጠ ተስፋ እንዲዘናጋ ለማድረግ ጊዜያዊ አቅም አግኝቷል። ለፉት 28 ዓመታት ከነበረው የጨለማ ጊዜ ትንሽ የተስፋ ጭላንጭል መከሰቱን በመገንዘብና የለውጡ ሁኔታ በአስተውሎ እሳቤ እየተመለከተው መሆኑን ተረድቶ በትዕግስት እየተጠባበቀ ያለውን ኢትዮጵያ አገሬ የሚለውን ዜጋ በማዘናጋት የራሳቸውን ዓላማ ለማራመድ ተመችቷቸዋል። ዶሮን ሲያታልሏት በመጫኛ ጣሯት የሚለውን ብሂል የሚያውቅ ህብረተሰብ በማር ቅቤ ቀረበለትን መርዝ የማወቅ ችሎታ አለው። አነሰም በዛ ለዘጋዊ ፖለቲካ መመቻቸት የአንበሳውን ድርሻ የሚወስደው ወያኔ መሆኑ ባያጠራጥርም አክራሪ ብሔረተኞች ሁኔታውን በማጦዝ የሀገሪቱን የፖለቲካ መልክዓ ምድር ወደ ራሳቸው ፖለቲካ አድማስ ለመለወጥ በጥድፊያ ላይ ናቸው። ኢትዮጵያዊውን ዜጋ እንደ ግጦሽ ከብት በጎጥና በክልል ተሸብቦ እንዲኖር ማድረግ የዜግነት መብቱን ብቻ ሳይሆን ሰብአዊ ክብሩንና ልዕልናውን ጭምር መክፈፍ መሆኑን አክራሪ ብሔረተኞች መንገንዘብ ሳይችሉ ቀርተው ሳይሆን ፍላጎታቸውና ጥቅማቸው በዚህ መልክ የሚሟላ በመሆኑ ብቻ ነው። ተወልዶ ካደገበት ልጅ ወልዶ ከብዶ መላይወቱን ካሳለፈበት አካባቢ ወጥቶ ወደ የክልል ሂድ እየተባለ የሚፈጸመውን አገራዊ ወንጀል ዛሬ በስልጣን ላይ ያሉት ሹሞች አለማስቆማቸው የወንጀሉ ተባባሪ መሆናቸውን በግልጽ ያሳያል። የዘረኛ ስርዓት እንዲዘረጋ ጠንሳሾቹና ቀዳሾቹ የነበሩት የወያኔ ባለስልጣኖች ባርከው፣ ቀድሰው፣ ጠምቀው፣ አሰልጥነውና መርቀው ስላስተማሯቸው የነሱን ፈለግ ቢከተሉ የሚያስገርም አይሆንም። ለዚህ ሁሉ መስቀልቀል መሰረትና ምንጩ ከወያኔ ድርጅታዊ ፕሮግራም መንጭቶ የጎሳዊ ህገ መንግስት እንዲሆን የተደረገው የደደቢቱ ሳጥናኤል ሰነድ እንደሆነ ያደባባይ ሚስጥር ነው። ዛሬ በአገራችን የሚታየው የፖለቲካ የምጣኔ ሀብትና የማህበራዊ ኑሮ መስቀልቀል መሰረቱ በጎሳ ላይ የተመሰረተው ይኸው ወያኔያዊ ህገ መንግስት ለመሆኑ አያከራክርም። የኢትዮጵያ ህዝብ ምንም ቢሆን ምን ያልመከረበትን ተቀብሎ ያላጸደቀውን የአክራሪ ብሔረተኞችን ሰነድ እንኳንስ የሀገሪቱ ህገ መንግስት አድርጎ ሊቀበል ይቅርና እንደ ድር መተዳደሪያ ወረቀት እንኳን ስፍራ የሚሰጠው አይደለም። የዘረኞች ህገ መንግስት የታላቅ ህዝብና አገር ህገ መንግስት ለመሆን ብቃት የለውም። በመሆኑም እስከነግሳንግሱ ሰነዱም ሆነ ስርዓቱ መቀየርና መፍረስ ይኖርበታል። በመትኩም የህዝብን ይሁንታ ባገኘ ህገ መንግስትና ፍትሃዊ ርቱዓዊና ዴሞክራሲያዊ በሆነ ምርጫ በተመረጠ ህዝባዊ መንግስት መተካት ይገባዋል። በዜግነት በኢትዮጵያዊነት እንጂ በዘርና በቋንቋ ተከፋፍሎ የሚመሰረት መንግስታዊ ስርዓት ለሀገራችን ኢትዮጵያ እንደማይበጅ ዛሬ ሳይሆን ገና ስንፈጠር ጀምሮ ዋጋ የከፈልንበት መለያ አርማችን ነው። አሁንም የሚታየው የሀገሪቱ ነባራዊ ሁኔታ ሕያው ምስክር ሆኗል። በመሆኑም ዜጎች በህብረት ተጠናክረው በቋንቋና በዘር ክፍፍል የተመሰረተ ስርዓትን ለመለወጥ ተግባራዊ እንቅስቃሴ ማድረግ ማከናወን አለባቸው። ሁሉንም ዜጋ በእኩልነት ሊያስተናግድ የሚችል አስተዳደር ለማምጣት በኢትዮጵያዊነት በመደራጀት ማንኛውንም የትግል ስልትና አካሄድ የመጠቀም መብቱን እያስከበረ ኃይሉን ለማጠናከር ጥረት ማድረግ ለይደር የሚተላለፍ ተግባር ሊሆን አይችልም። ፖለቲካ ማለት ማድረግ የሚቻለውን ማድረግ የሚያስችል ክህሎት ነው እስከተባለ ድረስ መሆን የሚገባውን ሁሉ እየፈጸሙ ታግሎ ዓላማን የማሳካት ኃላፊነት ገና ለሚመጣው ለተተኪው ትውልድ የሚተላለፍ አጀት አይደለም። ጽንፈኛ ብሔረተኞች ዛሬ ሁሉ በጃችን ሁሉ በደጃችን ብለው ደንድነዋል። የመንግስት ስልጣን የጨበጠው አካል ያሻቸውን እንዲፈጽሙ አረንጓዴ መብራት አብርቶላቸዋል። የነባራዊ ሁኔታ ደግሞ አክራሪ ዘገኞችን በአጥቂ ደረጃ ሲያሰልፋቸው በግሃድ እያየን ነው። ባንጻሩ ኢትዮጵያዊነትን ያነገቡ የፖለቲካ ኃይሎች በመከላከል ደረጃ ላይ እንዲሆኑ አስገድዷቸዋል። ለዚህም ነው ዛሬ ባገራችን ፈንቃይ ተፈናቃይ፣ አባራሪ ተባራሪ፣ ዘራፊ ተዘራፊ፣ አሳዳጅ ተሳዳጅ፣ ገዳይ ተገዳይ ሁኔታ ጎልቶ ሊታይ የበቃው። ለዚህ ዋነኛ ምክንያቱ በቋንቋ ላይ የተመሰረተው የዘር የጎጥ ፖለቲካ ጣጣ ያመጣው ውጤት መሆኑ ተደጋግሞ መሰመር ያለበት ነው። ይህ ደግሞ ለማለት የሚባል ሳይሆን በአሁኑ ወቅት በደቡብ በሰሜን በምስራቅና በምዕራብ የአገሪቱ ክፍሎች እየታየ ያለው ግጭትና የመበታተን አደጋ ዋናው ምልክት ለመሆኑ ማረጋገጫ ነው። የራስከፊ ሁኔታ ከቀጠለና ቅራኔዎች በደም መፋሰስ እየተባባሱ ከሄዱ ሁሉም ወገኖች ተጎጂ ሆነው ሰላም አጥተው አገራቸው የጎጠኞች ሰለባ እንደሚሆኑ ግልጽ ነው። የቂም በቀል ጦርነቶች ግጭቶች ለአገር መደረግ ያለበትን ቅዱስ የመተባበርና የአንድነት ተጋድሎን ያደናቅፋሉ። በዘር ከተከፋፈል ባንድ ድምጽ ተናግረን ክንዳችንን አስተባብረን ጸረ ኢትዮጵያ ተንኮልና ሴራን ለመቋቋም ለማክሸፍ ያቀተናል። ዛሬ በህዝብ መሃል ያሉትን የእርስ በርስ ግጭቶች ለማስቆም መረባረብ ወሳኝ ግዳጅ ሆኖ ይገኛል። ግጭቶቹን እያስፋፉ ያሉትን ጎጠኞችና እነዚሁኑ ጎጠኞች አቅፈውና ደግፈው የሚገኙትን ሹሞች ወግዱ ማለትና ህዝባዊ ተቃውሞን በተደራጀና በተጠናከረ መንገድ የማሰማት ታሪካዊ ኃላፊነት የወደቀው በዛሬው ትውልድ ተከሻ ላይ ነው። የኢትዮጵያ ህዝብ ትናንት የታገለው ዛሬም ያልተቋረጠ መስዋዕትነትን በመክፈል የሚታገለው የወያኔን ዘረኛ አገዛዝ አስወግዶ በዲሞክራሲያዊ ስርዓት ለመተካት እንጂ የተለመደውን ያንኑ ለ28 ዓመት የገማና የገለማ ዘረኛና አፋኝ ጨቋኝ ስርዓት አድሶ ወያኔን በኦህዴድ ተክቶ ለማስቀጠል አይደለም። ያባ ለዚህ ነበር እንደ አንድ ኢትዮጵያዊ የፖለቲካ ድርጅት ገና ከተዋቱ ከኢትዮጵያ ህዝብ ጀርባ የተሸረበውን አገር የማፍረስ ሴራና ከሴራው ጀርባ በአገራችን ላይ እነማን እየደሎቱ እንደሆነ ባለማቋረጥ የአገር አድን የጥሪ ደወሉን ሲያሰማ የነበረው። ለዚህም ነው ያፋ የሀገሪቱን አንድነት ጠብቆ የዜጎቿን መብት አስከብሮ የሀገሪቱን ኢኮኖሚያዊ ማህበራዊና ፖለቲካዊ ህመም ለመፈወስ መውጫ መንገዱ የሽግግር ሂደት መጀመር ነው ሲል ከማንም በፊት በድርጅቱ ልሳን በዲሞክራሲያ አቋሙን ይፋ ያደረገው ለተግባራዊነቱም ለዜጎች ሁሉ የትብብር ጥሪውን ያቀረበው። ለመሰረታዊ ለውጥ እንታገል፣ የህዝብ የስልጣን ባለቤትነት ይረጋገጥ፣ ኢትዮጵያ ህዝብ አሸጋጋሪ ሹምም ሆነ ሞግዚት አያስፈልገውም ሲል በአደባባይ ተቃውሞውን ያሰማው። ለዚህም ነው እውነቱን ተናግረን ክብራችንን ጠብቀን ከመሸበት እናስራለን ስንል ወያኔ የማይታመን ጎጠኛ ድርጅት ነው፣ አቋሙን ሸፋፍኖ የሚያደናግር፣ ቆዳውን እንደ እስስት የሚቀያየር፣ ቃሉ ከተግባሩ የማይገናኝ፣ መወገድ ያለበት ጸረ አንድነትና ጸረ ህዝብ ድርጅት ስለሆነ አመረን እንታገለው ማለታችን። እስከዛሬም የወሰዳቸው እርምጃዎቹ ታሪካዊቷን ኢትዮጵያ ያጠፋት ሳይወድ በግዱ ስለ ህላዌዋ፣ ስለ አንድነቷ፣ ስለ ጥንታዊ ታሪኳ የሚቀባጥርበት ሁኔታ ይታያል። የዘመነ መሳፍንት ወዲህ ለመጀመሪያ ጊዜ የሀገራችንን ህልውናና አንድነት ከፍተኛ አደጋ ላይ ከመጣሉም በላይ በግብር ያፈረሰና ሀገሪቷም የምትበታተንበትን ሁኔታ ያመቻቸ ኢትዮጵያዊ ነኝ የሚል ቡድን ካለ ወያኔ ኢህአዴግ ነው። ዛሬም በተጨባጭ የሚታየው ይህ ነው ማለታችን ነው። የወያኔ በላይነት በወዴት ተቀየረ እንጂ የተለወጠ ነገር የለም። ላለፈው አይጸጸቱም፣ ለሚመጣው አይበለጡም ነውና ካሳለፍነው ተመክሮ አንዳች ትምህርት በመቅሰም አገራችን ከገባችበት ቀውስ ድና ብቅ የምትልበትን መንገድ መሻት የአገር ወዳድ ዜጎች ግዴታ ነው። አገር በማዳን ሽፋን ከአዲሱ ሹም ከወያኔው ኦህዴድ ጋር በደፈናው ለማበርና ለመተቃቀፍ ዳግም ለመጎንበስ የሚፈልጉ ምርጫቸውን ለራሳቸው ትተን አገር ወዳድ ክፍሎች በበኩላችን ህብረታችንን እውን በማድረግ ለዘላቂ መፍትሄ ቅድሚያ በመስጠት ኢትዮጵያን ከጽንፈኞች ለማዳን መረባረብ ይኖርብናል። አመት አልፎ አመት ሲተካ ገዢዎች ህዝብን ያስመረሩና ያቆመዘዙ የፖለቲካ ቧልቶችን እያደሱና በአዲስ ቃላት እያጀቡ እንደገና ህዝብን ሊያሞኙና ድጋፍ ሊያገኙ ሲጥሩ ለዚህም ተባባሪና አጃቢ ሳንሆን እውነቱን በማስረዳት ማንነታቸውን ማጋለጥ፣ መሰረት ማሳጣት ከኛ የሚጠበቅ ነው። ወያኔንም ሆነ ተረጣፊዎቹን የማናውቃቸው ስላልሆኑ እስቲ ፈትነን እንያቸው የምንለው አይደለም። ወያኔ ሲመሰረትም ሆነ ጫካ በነበረበት ወቅት እንዲሁም በባዕዳን ኃይሎች ትብብርና ገዛ ስልጣን ከተቆጣጠረ በኋላ ከወያኔነቱ ሳይዛነፍ በጸረ ህዝብነትና በጸረ ኢትዮጵያዊነት መጽናቱን የደም ዋጋ ከፍለን አረጋግጠናል። ዛሬም ከሹሞቹ ስልጣን ገበታ ቀርበን ከዋናው ማዕድም ሆነ ከፍርፋሪው ለመቀራመጥ አንዳዳም። የህዝባችን መብትና የስልጣን ምንጭነትና ባለቤትነት ተረጋግጦ የህዝብ እኩልነት እውን ሆኖ ኢትዮጵያም ተከብራ ለዜጎቿ አኩሪ መጠለያ ሆና የምትገኝበትን ሁኔታ ለማምጣት ነው ስንታገል የነበረው። ዛሬም ትግላችን እየቀጠለ ያለው ይህንኑ እውን ለማድረግ ነው። ትላንት ፋሽስቱን አገዛዝ ግንባራችን ሳይታጠፍ ስንታገል ቆይተን ዛሬ ህዝብና አገር ተዋርደው ኢትዮጵያ ከፍ ያደጋ ተጋርቶባት የወያኔን ጎጠኛ ህገ መንግስት አቅፎና ደግፎ ቀጣይና አስፈጻሚ የሆነ ቡድን በስልጣን ተሰይሞ ባለበት ሁኔታ ትግላችን ተጠናክሮና ጎልብቶ ይቀጥላል እንጂ ከቶም የሚቆም አይሆንም። አገራችንን ከነጠቁን ዘረኞችና አስመሳይ ወያኔዎች ታግለን ማስመለስ አለብን። ይህ ነው ዋናውና መረሳት የሌለበት የዜግነት ግዴታችን። ህዝብ በእኩልነት የአገሩና የመብቱ ባለቤት ሲሆን የህዝባችን ሉዓላዊነቱም ሲረጋገጥ ያኔና ያኔ ብቻ ነው የዜግነት ግዴታችንን ተወጣን ማለት የምንችለው። አንድነት ኃይል ነው። ኢትዮጵያን ከጽንፈኞች እንታደግ።
ለመድብለ ፓርቲ ቀድሞ የታገለ ወቃይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየው። ከለነት የሞላው ሁሉንም ያቀፈ አለሙ በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እነጥናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።